tarratan mata boriti waldacha nagajene nage ansora lahete soden tafana marati tan the voice of
america ye america dims radio tabeno ጃልመሮ በሚል መጠሪያው በይበልጥ የሚታወቀው በጥጥቅ ትግል ላይ የሚገኘው የኦሮሞ ነጻነት አዛዥ ኩምሳ ድሪባን ባለምልልስ በለቱ አብይርስ ይቀርባል። ሰሞኑን በኢትዮጵያ በተፈጸሙ ጥቃቶች መንግስት የዜጎችን ደህንነት ለማስጠበቅ ተገቢውን የመከላከል ስራ አልሰራም ሲል ተቃዋሚው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ወቀሰ። ጉዳት ለደረሰባቸው ዜጎችም በይፋ ይቅርታ ሊጠይቅ ይገባዋል ብሏል። የዚህንም ዝርዝር ይዘናል። ሙሉ ዘገባው በመጽሔቱ ትንታኔ ክፍለ ጊዜ ይቀርባል። ጤና ይስጥልኝ እንደምናመሻችሁ ክብራትና ኩራና አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ሐምሌ 8 2012 ዓ.ም ተመረሱ ጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከለቱ ዜና አቅራቢ አዳነች ፍስሐዬ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዋና አዘጋጇ ተታብላችሁና እንዲሁም በእያሉበት ሆነው የለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና ከአዳነች ፍስሐዬ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍስሐዬ ነኝ። ታላቁ የኢትዮጵያ ህዳሴ ግድብ ውሃ መያዝ መጀመሩን ለሀገር ውስጥ መገናኛ ብዙሃን ያረጋገጡት የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ስለሺ በቀለ ውሃው እየተቋጠረ ያለው የግንባታውን የተፈጥሮ ሁኔታ በጠበቀ መንገድ መሆኑን አስታውቀዋል። ሚኒስትሩ ነግረውኛል ብሎ አሶሺየትድ ፕሬስ የዜና አገልግሎት ዛሬ ባወጣው ዘገባ ውሃው ግድቡ ላይ እየተያዘ ያለው እየጣለ ባለው ከባድ ዝናብ ምክንያት የሚገባው መጠን ከሚወጣው የሚበልጥ በመሆኑ እንደሆነ መግለጻቸውን አመልክቷል። የዓለም አቀፍ የቀውስ መፍትሄ አፈላላጊ ቡድን ICG ተንታኝ ዊሊያም ዴቪድሰን የሰጠውን ቃል የጠቀሰው ይኸው ዘገባ ባለፈው ሐሙስ ሐምሌ 2012 ዓ.ም በአውሮፓ የጠፈር ኤጀንሲ ሳተላይት የተወሰደው የህዳሴ ግድብ ምስል የሚያሳየውም ውሃው እየተጠራቀመ ያለው በተፈጥሯዊ መንገድ መሆኑን ይናገራል። ኢትዮጵያ፣ ሱዳንና ግብጽ በቴክኒክና በህግ ጉዳዮች ላይ በአፍሪካ ህብረት አመቻችነትና ታዛቢነት ለ11 ቀናት የተካሄደው ድርድር ያለ ስምምነት መቋረጡን ባለስልጣናቱ ትላንት ቢገልጹም የኢትዮጵያው የውሃ ሚኒስትር ዶክተር ስለሺ በቀለ ግን የተወሰኑ ባሏቸው ነጥቦች ላይ መግባባት ላይ እንደተደረሰ መናገራቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። ኢትዮጵያ በያዝነው የአውሮፓ ወር አጋማሽ ላይ ግድቡን መምላት ለመጀመር የድርድሮችን ውጤት እንደማጠብቅ ቀደም ሲል ማስታወቋ አይዘነጋም። ይህ በእንዲህ እንዳለ አሶሺየትድ ፕሬስ በዛሬው ዘገባው ላይ የጠቀሳቸው የሱዳን የመስኖ ሚኒስትር ያስር አባስ ከትላንት በስቲያ ሰኞ በሰጡት መግለጫ ወገኖቹ መፍትሄ ለመፈለግ ተግተው እየሰሩ መሆናቸውን አመልክተው አሁን ያሉ ድርድሮች መቋጫ ያላገኙ በተለይ በተራዘመ የድርቅ ዓመታት ኢትዮጵያ የግርጌ ሀገሮች የምትለቀው የውሃ መጠንና ወደፊት ሊከሰቱ የሚችሉ ውዝግቦች በሚፈቱበት ሁኔታ ላይ ያሉት ንግግሮች መሆናቸውን ተናግረዋል። ድርድሮቹ ከተቋረጡ በኋላ ግብጽ ያላትን ሐሳብ ለማግኘት ጥረት እያደረግን ተጨማሪና ዝርዝር ዘገባ ይዘን እንመለሳለን። በሶማሊያ ወታደራዊ አዛዥ ጀነራል አዶዋ ዩሱፍ ራጌ ላይ በተፈጸመ የቦምብ ጥቃት ቢያንስ አንድ ሰው ሲገደል ሁለት እንደቆሰሉ ተዘግቧል። ጀነራሉ ከጥቃቱ መትረፋቸው ታውቋል። ጥቃቱን የፈጸመው አልሸባብ ነው ተብሎ ይታመናል። የቦምብ ጥቃቱ የደረሰው የጀነራሉ ካሚዮን ከመከላከያ ሚኒስቴር ግቢ እንደወጣ ነው ተብሏል። በፈንጂ የተሞላችው መኪና ከመፈንዳቷ በፊት የጸጥታ ኃይሎች አጥቂውን ተኩሰው እንደገደሉት የሶማሊያ ወታደራዊ ቃል አቀባይ አብዲካኒ አሊ አሽኪር ገልጸዋል። በወታደራዊ ኃይል ላይ ጥቃት ማካሄዱ የሚዘወተር ቢሆንም በሀገሪቱ ከፍተኛ ወታደራዊ መሪ ላይ የግድያ ሙከራ ሲደረግ በብዙ ዓመታት ውስጥ ለመጀመሪያ ጊዜ ነው ተብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ተመራማሪዎች የኮሮና ቫይረስ ክትባት መድኃኒት ለማግኘት በሚያደርጉት ጥረት በመጀመሪያው ሙከራ ተስፋ እያዩ መሆናቸውን ገልጸዋል። አዲስ የኮሮና ቫይረስ ክትባት የመሆን መሰረት ያለው መድኃኒት የተመረተው ሞደርና በተባለው መቀመጫው ዩናይትድ ስቴትስ የሆነ ኩባንያ መሆኑ ተገልጿል። ያፈለቁት ደግሞ የብሔራዊ የአለርጂና የተላላፊ በሽታዎች ተቋም ተመራማሪዎች ናቸው። ኒው ኢንግላንድ ጆርናል ኦፍ ሜዲሲን የተባለው ስለ ሕክምና ምርምር የሚዘገበው መጽሔት ትላንት በዘገበው መሰረት ተመራማሪዎቹ በሙከራ ላይ ያለውን የክትባት መድኃኒት ከ18 እስከ 55 ዓመት ዕድሜ ክልል ውስጥ ለሆኑ ሰዎች በፍላጎታቸው ሁለት ዶዞች እንደሰጧቸው ገልጸዋል። መድኃኒቱ ለሙከራ ከተሰጣቸው ሰዎች መካከል አንዳቸውም ቢሆኑ ከባድ የጎንዮሽ ችግር እንዳላስከተለባቸው ተመራማሪዎቹ ገልጸዋል። የክትባቱ መድኃኒት ከተሰጣቸው ከግማሽ በላይ የሚሆኑ ሰዎች መጠነኛ የሆነ የድካም ስሜት እንደተሰማቸው፣ ራስ ምታት፣ ብርድ ብርድ፣ የሰውነት መቀጥቀጥና የመታመም ስሜት እንደገጠማቸው መናገራቸውን ተመራማሪዎቹ ጠቁመዋል። በሙከራ ላይ ያለው የክትባት መድኃኒት በሰዎች ላይ ሲሞከር ለመጀመሪያ ጊዜ ሲሆን ዝቅተኛ፣ መካከለኛና ከፍተኛ የመድኃኒቱ ይዘት ያለውን ክትባት ለሰዎቹ በመስጠት የመከላከል አቅሙንና ሌላ የጎንዮሽ ችግር የማያስከትል መሆኑን ለማረጋገጥ የተደረገ የመጀመሪያ ደረጃ ሙከራ ነው ተብሏል። የመጀመሪያ ደረጃ ነው፣ ነገር ግን አስደሳች ጅምር ነው ብለዋል ዶክተር ዊሊያም ሻፍነር የተባሉ የተላላፊ በሽታዎች ጠቢብ። ሞደርና በአሁኑ ወቅት የክትባቱን የሁለተኛ ደረጃ ሙከራ እያደረገ ነው። የመድኃኒቱን ውጤታማነት ለመለካት የበዙ በጎ ፈቃደኞች የሚሳተፉበት እንደሚሆን ተገልጿል። ከ13 ቀናት በኋላ ደግሞ ሞደርና የተባለው ኩባንያ ሶስተኛ የሙከራ ደረጃ ያካሂዳል። በሶስተኛው ደረጃ ሙከራ 30,000 የሚሆኑ ፈቃደኛ ሰዎች ይሳተፉበታል። እስካሁን ባለው ጊዜ የኮቪድ-19 ክትባት ለማግኘት በሚደረገው ጥረት ይህን ያክል ብዛት ያላቸው ሰዎች ሲሳተፉበት ለመጀመሪያ ጊዜ መሆኑ ነው። ጆንሰን ኤን ጆንሰን የተባለው ኩባንያም በሁለት ሳምንታት ጊዜ ውስጥ በሰው ላይ የክትባቱን ሙከራ ያደርጋል ተብሎ ይጠበቃል። በሌላ ዜና ደግሞ ኮቪድ-19 በእርግዝና ወቅት ከእናት ማህፀን ውስጥ ላለ ሕፃን ሊተላለፍ እንደሚችል የፈረንሳይ ሐኪሞች ተናግረዋል። ይህም የመጀመሪያ ነው ተብሏል። ኔቸር ኮሚኒኬሽንስ የተባለው የሳይንስ መጽሔት ባወጣው ዘገባ መሰረት ለመውለድ የተቃረበች የ23 ዓመት ዕድሜ እርጉዝ ሴት ኮሮና ቫይረስ ተገኝቶባት ሆስፒታል ገባች። ሕፃኑ ማህፀኗ ውስጥ ሆኖ የጭንቀት ስሜት በማሳየቱ ከሶስት ቀናት በኋላ በቀዶ ሕክምና እንዲወለድ ተደረገ። ሕፃኑ የህመም ስሜት በማሳየቱ ሲመረመር ታዲያ ቫይረሱ ተገኘበት። ቀጣይ ምርመራ ከተደረገ በኋላ የኮሮና ቫይረስ ከእናትየዋ ደም ወደ ሕፃኑ መተላለፉን ለማረጋገጥ መቻሉን የሳይንሱ መጽሔት ዘግቧል። የብራዚል ፕሬዚደንት ጀር ቦልሶናሮ በኮሮና ቫይረስ ተይዘው ህመም ላይ ቢሆኑም የተቃዋሚዎች ሐዘኔታ ያስገኝላቸው አይመስልም። ከስልጣን እንዲወርዱ እየጠየቁ ነው። ፕሬዚዳንቱ በኮሮና ቫይረስ ላይ በነበራቸው የማጣጣል ዝንባሌ የተቆጡ ተቃዋሚዎች ትላንት በመዲናይቱ ብራዚሊያ በሚገኘው የሀገሪቱ ምክር ቤት ውጭ ሆነው በቫይረሱ ያለቁትን ሰዎች የሚመስሉ መስቀሎችን አኑረዋል። የሀገሪቱ ሰራተኞች ማህበራት አባላትንና ሌሎች የማህበረሰቡ አካላትን ያካተቱ የተቃውሞ ሰልፎች ምክር ቤቱ በሀገሪቱ ፕሬዚደንት ላይ ክስ እንዲመሰረት የሚጠይቅ የፊርማ ስብስብ ለምክር ቤቱ አቅርበዋል። ቦልሶናሮ የኮሮና ቫይረሱን መዛመት ክብደት አናንቀዋል በሚል ሲነቀፉ ቆይተዋል። ብራዚል በቫይረሱ በሽታ 74,000 ሰዎች እንደሞቱባት ተረጋግጧል። ከዩናይትድ ስቴትስ ቀጥላ ከዓለም ሁለተኛዋ ናት ተብሏል። በመጨረሻም ዩናይትድ ስቴትስ ውስጥ በተካሄደው ምርጫ የእግር ኳስ ጨዋታ አሰልጣኝ የነበሩት ታሚ ቱበርቪል የቀድሞ የዩናይትድ ስቴትስ ዋና አቃቢ ሕግ ጄፍ ሴሽንስን አሸንፈዋል። የደቡባዊቷ ክፍለ ግዛት አላባማን ወክሎ የሕግ መወሰኛ ምክር ቤት አባል ለመሆን በተደረገ የሪፑብሊካውያን የቅድሚያ ምርጫ ነው ሴሽንስ የተሸነፉት። ሴሽንስ ፕሬዚደንት ዶናልድ ትራምፕ ስልጣን ከያዙ በኋላ የፍርድ ሚኒስቴሩን ለመምራት የሴኔተርነቱን ቦታ ከመልቀቃቸው በፊት ለ20 ዓመታት ያህል የሕግ መወሰኛ ምክር ቤት አባል ሆነው አገልግለዋል። ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ በተካሄደው ምርጫ ሩሲያ ጣልቃ ገብታለች ከሚለው የክስ ሂደት የሙያ መጣረስ እንዳይኖር በሚል ራሳቸውን ካገለሉ በኋላ ከፕሬዚደንት ጋር የነበራቸው ግንኙነት ሻከረ። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት።
አዳነችን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ ሐምሌ 8 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 እና በ25 እንዲሁም በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ በቅጽል ስሙ ጃል መሮ በሚል መጠሪያ የሚታወቀው በትጥቅ ትግል ላይ የሚገኘው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ዞን አዛዥ ኩምሳ ድሪባ በድምጻዊ ሀጫሉ ሁንዴሳ ግድያም ሆነ ኢትዮጵያ ውስጥ በተለያዩ አካባቢዎች በሰላማዊ ዜጎች ላይ ለደረሰው ጥቃት ተጠያቂ አይደለም አለ። ጃል መሮ ከአሜሪካ ድምጽ ጋር ባደረገው ቃለ ምልልስ ድምጻዊ ሀጫሉ ስልጣን ላይ ካሉት መሪዎች ይልቅ ለኦሮሞ ነጻነት ጦር የቀረበ ነበር ሲል ተቃውሞ ቢኖረው እንኳን እርሱን ልንገል የምንችልበት ምክንያት የለም ብሏል። አያይዞም መሳሪያ ከታጠቀው ኃይል ጋር ጦርነት ላይ ብንሆንም ሰላማዊ ዜጎች ላይ ግን በፍጹም ጥቃት አናደርስም ብሏል። ሰላማዊ ዜጎችን ከጥቃት የመከላከል ተግባር ደግሞ የመንግስት ነው ሲልም አክሏል። ጽዮን ግርማነች ያነጋገረችው።
በጣም አመሰግናለሁ ኩምሳ ድሪባ ወይም ደግሞ በቅጽል ስምህ ጃል መሮ ነው የምትባለው። ኢትዮጵያ ነው ያለህ፣ ምክንያቱም በኢትዮጵያ ቁጥር ነው ደውዬ ያገኘሁህ። ከራስህ አንደበት እንስማ፣ ትጥቅ ትግል እንቅስቃሴ የምታደርገው የት አካባቢ ነው?
ይህ ነገር እንኳን አንቺን የሚመለከት አይመስለኝም። ኢትዮጵያ ሴኩሪቲ ኤጀንሲ ስራ መሰለኝ እኔ ያለሁበትን ቦታ ፈልጎ ማግኘት። ግን አንቺ እንዳልሽው በኢትዮጵያ ቁጥር ነው የደወልሽልኝ። ኢትዮጵያ ውስጥ ነው ያለው ይህ ቦታ ግን መግለጽ አይገባል።
በእርግጥ እንዳልከው የቦታ ያለህበትን ቦታ ምናልባት ፖሊስ ፈልጎ የማግኘት የፖሊስ ስራ ሊሆን ይችላል። የእኔ ጥያቄ ግን ያለህበትን ቦታ ለመጠየቅ ለማወቅ የፈለግኩት በኢትዮጵያ መንግስት በኩል የምትከሰሱባቸው በሰዎች ህይወት ላይ ጉዳት በማድረስ በንብረት ላይ ጉዳት በማድረስ የምትከሰሱባቸው ቦታዎች አሉ። ያንን መነሻ ለማድረግ ለዛ ጥያቄ በትክክል በየትኛው በኩል ይመለከታችኋል፣ የትኛው ሳይመለከታችሁም የሚል መነሻ ጥያቄ ለማምጣት የቆሙበትን ቦታ አይደለም የጠየቅኩት። እንቅስቃሴ የምታረጉት በየትኛው አካባቢ ነው?
የኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው ቦታዎች በደቡብ፣ በምዕራብ፣ በሰሜን እምብርት አካባቢ ማለት ወደ አዲስ አበባ የሚጠጋ አካባቢ መሀል ሀገር የምንለው ማለት ነው። እንዲሁም ወደ ምስራቅ አካባቢ ይንቀሳቀሳል። በአጠቃላይ ኦሮሚያ ውስጥ የኦሮሞ ነጻነት ሰራዊት የማይንቀሳቀስበት ቦታ በጣም እምንት ነው። ስለዚህ በአጠቃላይ በኦሮሚያ ውስጥ እንቀሳቀሳለን ለማለት ይቻላል።
ስለዚህ እነዚህ አሁን የምንቀሳቀስባቸዋለን ያልካቸውን አካባቢዎች በአንተ የጦር መሪነት የሚንቀሳቀሱ ናቸው ወይስ የተለያየ የጦር መሪዎች አሏቸው?
በየ አቅጣጫው የጠቀስኩልሽ ማለት ደቡብ፣ ምስራቅ፣ ሰሜንነት የራሱ የሆነ የዛ ቀጠና የጦር መሪ ይኖረዋል። ለምሳሌ በምዕራብ በኩል ያለው መመራ፣ ይህ ሁሉ ደግሞ በአንድ ላይ አንድ ኮማንድ ስር ነው የሚተዳደረው። ያንን ደግሞ የሚመራው ጃልጎልቼ ቴንግ የሚባል የደቡብ አካባቢ የኦሮሞ ነጻነት ሰራዊት እንቅስቃሴን የሚመራው እሱ ነው። በእንደዛ ብትረጂ ቆንጆ ነው።
ከተማ ያለው ብሔራዊ ምርጫ ቦርድ ፈቃድ አውጥቶ ከሚንቀሳቀሰው በነ አቶ ዳውድ ኢብሳ ከሚመራው የኦሮሞ ነጻነት ግንባር ጋር ሙሉ ለሙሉ የተለያየ ነው ማለት ነው።
ማንም ሰው እንደሚያውቀው አንድ ድርጅት ነው የነበረው የኦሮሞ ነጻነት ግንባር። የኦሮሞ ነጻነት ሰራዊት ግንባሩ ሰራዊት ነው የነበረው። ግን ግንባሩ በሰላማዊ መንገድ ትግል አደርጋለሁ ብሎ ወደ ሀገር መመለሱ እናውቃለን። ወደ ሀገር ስንመለስ ደግሞ የኛ አካሄድ በማይፈቅደው መልኩ ነው የተመለሱት እና በዛ ምክንያት አለመግባባቶች ነበሩ። አለመግባባቶች ብቻ ሳይሆኑ ይህ ድርጅት ሀገር ውስጥ ሲመለስ እኛን መምራት የማይችልበት ደረጃ ነው የደረሰ እና ስለዚህ የራሳችንን መንገድ መፈለግ ነበረብን። በዛ ነው የኦሮሞ ነጻነት ግንባርን አመራርነት እና ለእነሱ ሪፖርት ማድረግ ከእነሱም ደግሞ ባር የምናደርገው ነገሮች የሚሰጡንን ላለመቀበል ሲያስቸግረን ይሄንን አድርገናል፣ ይሄ እውነት ነው። የራሳችን የሆነ ኮማንድ እና የራሳችን የሆነ መሪ አለን። እንደገለጽኩልሽ የደቡብ መሪ በአጠቃላይ የሚመራ እሱ ነው። ስለዚህ ከእነሱ ጋር ምንም አይነት ግንኙነትም የለንም። ስለዚህ ይሄ ድርጅት ተለያይተዋል ማለት ነው።
በጠቀሱልኝ ቦታዎች የኢትዮጵያ አካባቢዎች ወደ ከተሞቹ ስትገቡ ምን አይነት የትግል እንቅስቃሴ ነው የምታካሄዱት?
ምንም አይነት ምርጫ የለውም። የትጥቅ ትግል ነው የምናካሄደው። ትጥቅ ትግል እያካሄድ ነው ያለ ነው። ኦሮሞ ነጻነት ግንባር በሰላማዊ መንገድ ይሄን አካሄዳለሁ ብሎ ሲገባም እኛ ያ ትክክል አለመሆኑና ያ ውስጥ ያለው ሁኔታ ያንን ስለማይፈቅድ ከዛ ተነስተን የቀረ ስለበትጥቅ ትግል በጠመንጃ አፈሙዝ ከሚዋጋን ጋር ነው እየተዋጋን ያለ።
በትጥቅ ትግል ካላችሁ በተለይ ደግሞ በኢትዮጵያ የሚገኙ ሰላማዊ ዜጎችን በሰላማዊ ሁኔታ ታገሉ ወይም ደግሞ ድጋፋቸውን በስልጣን ላይ ላለው መንግስት የሚሰጡ ሰዎች ላይ ጥቃት እንደምትፈጽሙ የኢትዮጵያ መንግስት ደጋግሞ ይከሳችኋል። ከሱ አንዱ በቅርቡ በተተኮሰ ጥይት ህይወቱ ያለፈው ድምጻዊ ሀጫሉ ሁንዴሳ ነው። በዛ ውስጥ በጥርጣሬ የተያዙትና በመንግስት ቁጥጥር ስር የሚገኙት ተጠርጣሪዎች ኦነግ ሸኔ ወይም ደግሞ የኦሮሞ ነጻነት ጦር ወይም ያሰማራቸው እንደሆኑ በእምነት ክህደት ቃላቸው መስጠታቸውን የፌደራል ጠቅላይ አቃቤ ህግ ገልጿል። ስለዚህ ከእንቅስቃሴዎቻችሁ አንዱ ከምታረጓቸው ትግሎች አንዱ ይሄ ነው ማለት ነው?
መጀመሪያ ኢትዮጵያ ውስጥ መንግስት የሚባል የለም። ኢትዮጵያ ያለችበት ችግር ውስጥ የገባችው እነኚህ ስቴት ማፊያስ እንደነ ማፊያ ካታስ እንደነ ኬንያ ውስጥ ያሉ በንጉ ኪስ ያሉ ቡድን ነው ኢትዮጵያን እያስተዳደረ ያለው። መንግስት ክስ ያቀርባል በምት ይህ ስህተት ነው፣ መንግስት የለም። በሁለተኛ ደረጃ ኦነግ ሸኔ የሚባል ይህ እስከማቀው በትጥቅ ትግል የሚሆን አገር ውስጥ ያሉት እና ኦፌኮ ኦነግ ራሱ ሌሎችም ብሔረሰቦች ወክሎ ያሉት ፓርቲዎች ኦነግ ሸኔ የሚባል ባንክ ያለው ሰምቼ አላውቅም። ስለዚህ አንደኛ መንግስት የለም፣ ያሉት ቡድኖች ማስያዎች ደግሞ የሚከሱ ሸኔ የሚባል ድርጅት የለም። ለጠየቅሽኝ ጥያቄ ለህዝቡ ግልጽ እንዲሆን ሀጫሉ ሁንዴሳ የተገደለው በኦሮሞ ነጻነት ሰራዊት አይደለም። የኦሮሞ ነጻነት ሰራዊት ሀጫሉን አይገለውም። የኦሮሞ ነጻነት ሰራዊት አይደለም እና ሌላ ሰው ሌላ ያለው ኢትዮጵያዊ የሚሆን የሌላ ሀገር ዜጋ ይሁን ብቻ ሰው የሆነና ጭንቅላቱን የሚሰራ ሀጫሉን አይገለውም። በሌላ መልኩ ደግሞ እኛ እየተዋጋን ያለ ነው ታጥቆ የሚንቀሳቀስ እኛ በምንቀሳቀስበት ቦታ ተሰማርቶ ሰላማዊ ዜጎችን የሚገድል ከወታደራዊ ኃይል ጋር ወታደራዊ ፍልሚያ በምናካሂደው ሰላማዊ ሰዎችን አንገላቸው። ይታወቃል፣ ህዝብ ያውቃል፣ ሚዲያ ያውቃል፣ ዓለም ያውቃል። እንደዛ ብናደርግ የኦሮሞ ነጻነት ሰራዊት ይህን ያደርጋል ይባላል እና ህዝብ ራሱ ይቀለዋል፣ መንቀሳቀስ አይችልም። መንግስት የሚባለውን ሌላ ተይና ወታደራዊ ትግል ተይና አንድ ምሽት ማደር አንችልም። ህዝባት በዚህ አይነት ነገር ብናካሄድ ማለት ለምሳሌ የኢትዮጵያ መንግስት ምቹ ግድያዎች ይካሄዳሉ ኢትዮጵያ ውስጥ ለሁሉም መብት አለኝ መረጃ አለኝ ለህዝብ ይፋ አደርጋለሁ ይላል። ከዛ በያዙት ሚዲያ ላይ እንደዚህ አይነት ተደርጓል፣ ጥናቱን አካሄደን ከጨረስን በኋላ ለህዝብ ይፋ እናደርጋለን ተብሎ ከበብሶ ከዛው ይቀራል። በአማራ ክልል የተደረጉ ግድያዎች፣ አዲስ አበባ ውስጥ የተደረጉ ግድያዎች፣ በደቡብ እንደዚሁም ሌሎች ቦታዎች የሚደረጉት ግድያዎች እስካሁን አንድም ነገር መልስ አልተገኘለትም። አገሪቷ ነፃ የሆነ ተቋም የላትም። ነፃ ፖሊስ፣ ነፃ ፍርድ ቤት፣ ነፃ ሰር እንደዚህ አይነት ነገር በሌለበት ሀገር እንደዚህ አይነት ግድያ ሲፈጸም፣ ግድያ ሲፈጸም፣ ብዙ ነገሮች ሲፈጸሙ ምንም አይነት በቂ መረጃ በሌለበት ሀገር ይህንን መንግስት ነኝ ባይ ብቻ በሚከስሽ እውነት ሊወጣ አይችልም። ህዝቡን ታፍኖ ያለበት ምክንያት ይሄ ነው። ኢትዮጵያ ውስጥ ተደጋጋሚ ነገሮች እየተመላለሱ የሚነሱበት ምክንያት የሚያመን ቦታ ለሚያመን በሽታ መድኃኒት አለማግኘታችን ይሄ ነው እየተካሄደ ያለውና በአጫሉ ግድያ ምንም ሚጋጭ የለበትም። በሌሎችም በሲቪሊያን ላይ እንደዚያ።
በመጀመሪያ መንግስት ኢትዮጵያ ውስጥ ህጋዊ መንግስት የለም ላልከው፣ ኢትዮጵያ ውስጥ መንግስት አለ፣ የፌዴራል መንግስት አለ፣ የክልል መንግስታት አሉ። በፌዴራል
ኢትዮጵያ ውስጥ ህዝብ የመረጠው መንግስት የለም። ኢትዮጵያ ውስጥ የነበረው ኢፒአርደስ ወይ ደግሞ ኢህአዴግ የሚባለው ነበር። ያ በህዝብ ትግል ተበታትሏል። በህዝብ ትግል ሲበታተን ህዝብ ፍላጎት እንደዚህ አይነት መንግስት ይዋቀርልን ተብሎ የተዋቀረ መንግስት የለም።
ጥያቄን አልጨረስኩትም ነበረ፣ አቋርጠኝ ነው። ኢትዮጵያ ውስጥ የህዝብ ተወካዮች ምክር ቤት ከ547 መቀመጫዎች ያሉት የህዝብ ተወካዮች ምክር ቤት አለ፣ የፌዴሬሽን ምክር ቤት አለ፣ ተቋማት አሉ፣ የመንግስታዊ ስርዓት አለ፣ መንግስት አለ፣ አገር ያለው መንግስት ስላለ ነው። ስለዚህ በግሎት ይህንን አቋም ማራመድ ይችላሉ። እንደ መንግስት ግን መንግስት መንግስት የሚባል ኢትዮጵያ ውስጥ ስላለ መንግስት በሚለው እንነጋገራለን። በግንዶት ግን ይህንን አቋም ማራመድ ይችላሉ። ሁለተኛው የኦነግ ሸኔ የሚባለውን ነገር አናቅም ብለዋል። በእኛ በኩል የኦሮሚያ ክልል ፖሊስ ኮሚሽን ኮሚሽነርም ይህን ጥያቄ ጠይቀናቸው ነበረ። የኦነግ ሸኔና አባቶርቤ ብለው የሚጠሯቸው ከኦነግ የጦር ክንፍ የተገነጠለና በጫካ ሆኖ የሚዋጋውን ነው ብለው ለይተው ይናገራሉ። አሁን ደግሞ ፌዴራል ጠቅላይ አቃቤ ሕግ አዳነች አበቤ ለአፋን ኦሮሞ በሰጡት ቃለ ምልልስ የኦሮሞ ነጻነት ጦር ወይም ወቦ ተጠያቂ እንደሆነ ካገኘነው ምስክር ቃል የእምነት ክህደት ቃል ያገኘነው እሱ ያመላክታል ስላሉ በቀጥታ አሁን እኛ የምንመራው ነው ያሉትን ታሳቢ አድርገው ተናግረዋል፣ በግልጽ አስቀምጠዋል። ስለዚህ እናንተን ነው ማለት ነው ተጠያቂ የሚያደርጉት። ከዛ አንጻር ነው እኛም እናንተን ልንጠይቃችሁ የመጣ ነው። ስለዚህ አሁን እርስዎ ምን ድምፃዊ ሀጫሉ ሁንዴሳ በመግደል ውስጥ የለንበትም ነው፣ እነሱ ደግሞ በእጃችን የያዝነው ተጠርጣሪ እሱን አመላክቶናል፣ የድምፅም ማስረጃ አለን የስልክም የመልእክት ማስረጃ አለን እያሉ ነው።
እሱም በዚህ ላይ መንግስት አለ የለም እኛ ሸኔን አይደለንም በሚል ሰዓታችን ባንገል ይሻላል። ለጠየቅሽን ጥያቄ ብቻ መልስ ልስጥና የኦሮሞ ነጻነት ሰራዊት ነኝ ብሎ ያጫሉ ስልክ ላይ ደውሎ ማስፈራሪያና ዛቻ አካሂዶብሃል ተብሎ እየተነገረው በጣም ቀላል ነገር እኮ ነው። ድምፁ ከአጫሉ ጋር ያደረገው ንግግር ለህዝብ ይፋ ያደርጉት በጣም ቀላል ሰውዬው ደግሞ ማን ነው? መልእክቱን ወይ ደግሞ ትዕዛዙን የሰጠው ሰው ማን ነው? ይሄንንም ለግልጽ ያድርጉ። ነጻና ገለልተኛ ወገን ይሄንን የሚያጣራ በአካል ይቋቋሉ። በጣም ቀላል ነገር አለኝ መረጃ አለኝ ባሉት ብቻ አይደለም እኮ ይሄ ነገር ሊያልቅና እውነት ሊወጣ የሚችለው። የኦሮሞ ነጻነት ሰራዊት አጫሉን ገለዋል አሉ፣ እኛ አልገደለን እያለ ነው። ይህንን የሚያጣራ ገለልተኛ አካል ተቋቁሞ ማጣራት ይችላል። የሀጫሉ እንዴት ራሱ ክበጃችን ነው ያለው። ከዛ ብዙ መረጃዎች አግኝተናል እያሉ አይደለም ሲሆ ሀጫሉ እንዴሳ ከኦሮሞ ሚዲያ ኔትወርክ ጉጆ ዋሪዮ ጋር ያደረገ ኢንተርቪው ተቋቶ እሱ የኦሮሞ ነጻነት ሰራዊት እያስፈራራኝ ነው ምናምን ያለው ተቋቶ ቀርቶ አግኝተናል ብለው ነበር። ያንንም ያቅርቡ። ጉጆ ዋሪዮ ግን ለቢቢሲ አፋን ኦሮሞ ኢንተርቪው አድርጎ እንደዛ አይነት ጥሬ ከኦሮሞ ነጻነት ሰራዊት ይደርስብኛል የሚል ሀጫሉ እንዴሳ ከኔ ጋር ኢንተርቪው አላደረገ ብሏል።
በሰጠው ቃለ ምልልስ ላይ በአፋን ኦሮሞን በሰጠው ቃለ ምልልስ ላይ ትጥቅ ትግል ላይ ደስተኛ እንዳልሆነ በተለይ ኦሮሞን መግደሉ በጣም እንደሚያመው ተናግሯል። ከዚህ በላይ ሞት የለም ይላል። ስለዚህ በትክክል እናንተ የምታራምዱትን አቋም እንደማይደግፍ ማሳያዎች የሆኑ ቃለ ምልልሶች ናቸው። ይበልጡንም እንዳውም ለውጥ አለ፣ ነጻነት አለ፣ አሁን የተሻለ ጊዜ ነው የሚሉ ማሳያዎች ያሉት ቃለ ምልልስ ነው እዛ ላይ ሲሰጥ የነበረው።
ሀጫሉ ብቻ ደግሞ አይደለም ብሎም ቢሆን ሀጫሉ ብቻ አይደለም የእኛን አካሄድ የማይደግፈው ሀጫሉ ይተኝና እነ በቀለ ገርባና ጃዋር መሀመድ እኮ የኦሮሞ ነጻነት ሰራዊትን ትጥቅ አስፈትተዋል። ትጥቅ ማስፈታት ብቻ አይደለም ብዙ ነገሮችና በደሎች እንድደርስበት አድርገዋል። ከሀጫሉ በላይ ብዙ እኛን የሚቃወሙ ስልታችን እማዋጣ እንደሆነ የሚቃወሙ እኮ አሉ ሰዎች። እኛ እኮ የምንታገልለት እየወደቅንለት ያለው ነገር እንደዚህ አይነት ሀሳቦች ኢትዮጵያ ውስጥ በነጻነት እንዲሸራሸሩ እኮ ነው። ሀጫሉ እኛን አለመከተሉ እኛን አለመደገፉ እኮ አገድለው ያለን ነገር እንዲኖርና ሰው የፈለገውን ተናግሮ የፈለገበትን እምነት አካሂዶ የፈለገበትን ሁሉ አድርጎ ኢትዮጵያ ውስጥ ነጻና ፍትሐዊ ዲሞክራሲ ህዝቡ በነጻ ወጥቶ በሰላም ወጥቶ በሰላም የሚገባበት አይነት አካሄድ እንዲኖር የእኛም ክልል። ስለዚህ ይህን ነገር የሚሄን ወደ አብይ አይነት አካሄድ እያካሄዱ ምንም አይነት የልጁንም ደም ለመከልብ አድርጎ ለማቀረብ እንጂ ይሄ ነገር ምንም እውነቱን ሊገልጽ አይችልም።
ድሪባ ኩምሳ በኢትዮጵያ መንግስት የሚቀርቡበትን አንዳቸውንም ክሶች አይቀበላቸውም። በተለይ ሰላማዊ ኢትዮጵያውያን ላይ ምንም አይነት እርምጃ በመውሰድ ግድያን እንደማይፈጽሙ ገልጿል። በየትኛውም አካባቢ በሰላማዊ ዜጎች ላይ የሚፈጸመው ግድያ ንብረት ማውደምን አጥብቆ እንደሚቃወም ተናግሯል። በተጨማሪም ለቀረቡለት ጥያቄዎች የሰጠውን ምላሽ በነገው ምሽት ይዘን እንመለሳለን።
ጽዮንን ለዘገባው አመሰግናለሁ። አሁን አድማጮች ወደ አውሮፓ የሚወስደን ይሆናል ተከታዩ ዘገባ። ጀርመን ፍራንክፈርት እና በአካባቢዋ የሚኖሩ ኢትዮጵያውያን ሰሞኑን ኢትዮጵያ ውስጥ ለተፈጠረው ሁከትና ምክንያት ላሉትም ሁኔታ ዓለም አቀፍ ትኩረት ለመሳብ ዛሬ ሰልፍ ወጥተዋል። ሰልፈኞቹ ለጀርመን ተቋማት፣ ለኢትዮጵያውያንና ለኢትዮጵያ መንግስትም መልእክት አስተላልፈዋል። ከሰልፉ አስተባባሪዎች አንዱንና በሻሸመኔው ጥቃት ተጎጂ ነኝ ያሉት ተሳታፊ ያነጋገረው ሰለሞን አባተ የሚከተለውን አሰናድቷል።
ጀርመን ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ዛሬ ያካሄዱትን ሰልፍ ያስተባበረው የኢትዮጵያ ሰብአዊ መብት ኮሚቴ በጀርመን ነው። ከሰልፉ አስተባባሪዎች አንዱን በስልክ አግኝቼ አነጋግሬያለሁ።
ስዩም ሀብተ ማርያም እባላለሁ። የኢትዮጵያ ሰብአዊ መብት ኮሚቴ በጀርመን ሰብሳቢ ነኝ። የሰልፋችን ዓላማ በኢትዮጵያ ውስጥ እየተደጋገመ የተካሄደውንና አሁንም በቅርቡ እየተካሄደውን ፖግሮም ወይም ጄኖሳይድ ክራይም አጌንስት ሂውማኒቲ ለዓለም ህብረተሰብ ለማጋለጥና ወንጀለኞችም ለፍርድ እንዲቀርቡ ገለልተኛ በሆኑ አካላት ይሄ የደረሰው ጥፋት እንዲመረመር እንዲሁም የተጎዱት ከመንግስት ካሳ እንዲያገኙ እና የጥላቻ ንግግሮች የሚያካሂዱ ሰዎች ለፍርድ እንዲቀርቡ በመንግስት አመራር ላይ ያሉ አካላት ከማንኛውም የጥላቻ ንግግሮች ወይም የጥላቻ ቅስቀሳ እንዲቆጠቡ ይህንን ያደረጉም ይቅርታ እንዲጠይቁ ነው በሰልፍ ላይ ያስተላለፍ ነው ምልክት። ይሄ ነው አላማችን።
የዘር ፍጅት ወይም ጄኖሳይድ የሚል ቃል ተጠቅመዋል። ትንሽ ከበድ የሚል ቃል ነው።
ወደዛ የወሰደን አሁንም ኢንተርናሽናል ሪፖርቶች እንደሚያሳዩት እስካሁን የተከታተልናቸው ይሄ መንግስታዊ ባልሆኑ ክፍሎች የተፈጸመ ጄኖሳይድ ነው። ይህም በዋሽንግተን ፖስት ትልቅ የካቶሊክ የዜና አውታር እኛ ከምናውቀው ከሰማነው በተጨማሪ ዘግበውታል። ይህንን ነገር ሰዎችን መታወቂያቸውን በማየት በሃይማኖትና የመጡበትንም ብሔረሰብ ምክንያት በማድረግ እየተመረጠ የተካሄደ ግድያ፣ ከዛም በፊት የተደረጉት ቅስቀሳዎችን የጄኖሳይድን መስፈርት የሚያሟሉ በመሆናቸው ነው ይህንን ጠቀም ይቻል ነው።
ለማን ነው ጥያቄያችሁን የምታቀርቡት የምታሰሙት ድምጻቸው?
ለጀርመን ህብረተሰብ እንዲሁም የጀርመን ፓርላማ ብሎም የአውሮፓ ፓርላማ፣ የአውሮፓ ሀገራት፣ ቀጥሎም የዓለም ህብረተሰብ፣ ከዛም በማሻገር ደግሞ የተባበሩት መንግስታት።
ያደረሳችሁበት ተቋም አለ ጥያቄያችሁን?
አዎ፣ በተለያዩ መንገዶች ይሄንን ጥያቄያችንን አቅርበናል። ያሉትን ኢንፎርሜሽኖች ልከናል እና ደጋግመንም እያስታወቅን ያለን።
ብዙ ሰው ተገኘ ሰልፋችሁ ላይ አቶ ስዩም?
አዎ፣ የጠበቅነውን ያክል ሰዎች አግኝተናል። ግን ከዛም በተጨማሪ እኛ ብዙ ጊዜ እንደምንሰራው ሚዲያው ይሄንን ጥፋት ያደረሱ አካላት የሆኑ ደጋፊዎች ጅራፍ ራሱ ገርፎ ራሱ ይጮህ እንደሚባለው ሚዲያ ላይ በመቅረብ የተዛባ ሁኔታ ነው ያቀረቡት። እኛ ያንን ሁኔታ ለመቀልበስ ያለን ሁኔታ ለማስረዳት ነው የሞከርነው እየሞከርነው ያለን።
ሰልፉ ላይ ከወጡት መካከል እኔም የሁከቱ ተጎጂ ነኝ ያሉኝን አንድ ተሳታፊ አግኝቻለሁ።
ስሜ አክሱማዊ ተወልደ ነው። አሁን ለጊዜው ቤት እመቤት ነኝ። ልጅ ስለወለድኩ ቤት ውስጥ ነው ያለሁት፣ ግን እማራለሁ ቤት ውስጥ። የምኖረው ደግሞ ወደ ካስል አካባቢ ነው ጀርመን ውስጥ። ዛሬ የወጣሁት በሻሸመኔ በደረሰው ነገር ምክንያት ተጎጂ ከሆኑት ሰዎችም መካከል ነኝ። እንደገናም የተወለድኩበት ያደግኩበት ብዙ የኖርኩበት ብዙ ክፉና ደግ ያየሁበት ሀገር ሶሪያ ምስጋና እስከሚያጣ ድረስ እንደዚህ ሆኖ ሳየው ሰማኝን ለመናገር ነው ወደ ሰልፍ ወጥቼ የነበረው ዛሬ።
ምን ጉዳት ነው የደረሰበት?
የቤተሰብ አባል ሞቶብናል፣ ንብረትም ወድሞብናል። በርካታ ጎረቤቶቼ፣ ጓደኞቼ፣ ወዳጆቼ፣ ያሳደጉኝ ሰዎች ጥረው ግረው ያፈሩትን ንብረት በአንድ ሌሊት አመድ ሆኖ አብዛኞቹ አሁን በቤተ ክርስቲያን ተጠልለው ነው ያሉት። እነዛ ቤት የነበራቸው ድርጅት የነበራቸው ለብዙ ሰው ሲተርፉ የነበሩ ሰዎች አሁን በቤተ ክርስቲያን ተጠልለው የሚያድሩበት ቦታ አጥተው እንደዚህ በስቃይ ውስጥ ነው ያሉት እና የደረሰውን ውድመትና ነገር ይሄ ነው ብለህ የምትነግረውም አይደለም። በእውነት የዛው ቦታ ሰው ካልሆንክ ላይሰማም ይችላል። በጣም ከባድ ነው። እንደ እናትና እንደ አባት ሆነው ያሳደጉኝ ጎረቤቶቼ ቤታቸው ተቃጥሏል። ጓደኞች አብረውኝ የተማሩ በእውነት ድንጋይና አሸዋ እየተሸከሙ ያፈሩትን ሀብት ነው በአንድ ጀንበር በአንድ ደቂቃ ወደመባቸው። ያው እንደምናውቀው በኢትዮጵያ ኑሮ ትልቅ ደረጃ ለመድረስ የራስን ድርጅት ቤት ለመያዝ ብዙ ልፋት ይጠይቃል። በእውነት ረጅም ዓመት መስራት መትጋት ይጠይቃል እና ይሄን ሁሉ አልፈው አሁን ኑሯችን ተለወጠ፣ ተሻሻለ፣ አደግን፣ ራሳችንን ቻልን ሲሉ እንደዚህ በአንድ ጀንበር ቤት አልባ፣ ንብረት አልባ፣ ቤተሰብ አልባ ሆነው ቀርተዋል እና ለምሳሌ እኔ ከትግራይ ቤተሰብ ነው የተገኘሁት እንበልና ኢትዮጵያ ተከፋፈለች እንበል፣ አማራ ኦሮሞ ምናምን ብሎ ተከፋፈለ እንበል። አሁን እኔ በእውነት ጅማ አባ ጅፋርን መጎብኘት ብፈልግ ሊከለክሉኝ ነው? ትግሬ ስለሆንኩኝ ኦሮሞ ጋር አትገቢም ልባለው? አያምም ይሄ? ትግሬ ስለሆንኩኝ ጎንደርን አታይም ፋሲለደስን አታይም ልባለው? አንድ ኦሮሞ ወይ አንድ የደቡብ ሰው ወይ አንድ አማራ ሄደህ አክሱምን ማየት አትችልም ልንለው ነው? በቃ ይሄ ነው እኔ ያመመኝ አሁን። እኔ ለምሳሌ ልጅ አለኝ። ልጅ የተወለደችው እዚህ ጀርመን ሀገር ነው። በጣም ብዙ ማውራት ብዙ ምነግራት ታሪክ አለኝ ስለ ኢትዮጵያ። ግን አሁን በዚህ ሁኔታ ከቀጠልን፣ ከመከፋፈል አንድ ላይ ቆመን ምድሪቱን ካልታደግን ነገ ለልጄ ምንድን ነው ማሳያት? ኬት መጣሽ ብትለኝ ምን ልላት ነው? ኬት መጣው ነው ምላት? እንደምናየው እንደ ሶሪያ እንደ ሶማሊያ ሀገር አልባ ልንሆን ነው? ስደተኛ ልንሆን ነው? በየሰፈሩ በየሀገሩ ሰው ይሄ በቃ እኔ ለሁሉም ኢትዮጵያዊ ነው ማስተላልፈው። በቃ በዘር ፍጅት አይጠቅምም፣ ጥላቻ አይጠቅምም። አብረን መኖር፣ መዋደድ፣ መፋቀር፣ አንድ ላይ መሆን እሱ ይጠቅመናል። ሌላው ነገር ደግሞ ለመንግስት እንደነዚህ አይነት ሰዎች ትዕግስት አያስፈልጋቸውም። በቃ አንድነትን የማያወሩ አብሮ መሆንን የማያወሩ ፍቅርን የማይሰብኩ ሰዎች በጊዜ ነው እርምጃ መውሰድ ያለባቸው። አሁን እኮ የሆነብን ነገር ቀስ በቀስ እንቁላል በእግሩ ይሄዳል ነው የሆነብን። እንዲህ አይነት ነገሮች እንደሚሆኑ ከድሮም እናውቃለን፣ ከነበሩት ይሄ አትሞስፌሩ የተነሳ ማለት ነው። ግን እንዲህ ጨክናል፣ እንደዚህ ይሆናል ብለን አላሰብንም ነበር። ግን ከዚህ በኋላ ምንድን ነው የሚጠበቅ? በትክክል መወሰድ ያለበት እርምጃ መወሰድ አለበት። መትረፍ ያለበት ሰው መትረፍ አለበት። በቃ መረዳት ያለበትም ሰው መረዳት አለበት። አሁን ራሳችሁ አስቡ። ከአንድ ሺህ በላይ ሰው ቤተክርስቲያን ተጠልሎ የሚበላው አቶ የሚያድርበት አቶ ተቸግሮ ነው ያለው። ይሄንን ምን ትለዋለህ? ህጻናት አሉ፣ ነፍሰ ጡሮች አሉ፣ እናቶች አሉ፣ አባቶች አሉ። ከዚህ በላይ ምን ይባላል? ሻሸመኔ 80% ወደመች። ማን የሚሰራት ይችን ከተማ ተመልሶ? ዝዋይ 70% ወደመ። ማን የሚሰራው ይህን ከተማ ተመልሶ? እንዴት ነው የምንመለሰው እስከዚህ ውድቀታችን? ተመልሰን 100 ዓመት ወደኋላ እንሄዳለን? እሺ፣ እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
የሰሞኑን ሁከት ለመቃወምና የኢትዮጵያን ሁኔታ ለዓለም ለማሳወቅ በሚል ዛሬ ጀርመን ከተማ ፍራንክፈርት ውስጥ የወጡ ኢትዮጵያውያንና ትውልደ ኢትዮጵያ የጀርመን ነዋሪዎች ያደረጉትን ሰልፍ የሚመለከት ዘገባ ነው የሰማችሁት። ቃላቸውን የሰጡኝን አመሰግናለሁ። ሰሎሞን አባተ ነኝ ለአሜሪካ ድምፅ።
ሀገርንና ሰላማዊ ሕዝብን ከማንኛውም አደጋ መከላከል የጸጥታ አካላት ተቀዳሚ ተግባር መሆን እንዳለበት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አሳሰበ። የድምፃዊ ሀጫሉ ሁንዴሳ ግድያ ተከትሎ በተፈጸሙ ጥቃቶች ጉዳት የደረሰባቸውን ንጹሐን ዜጎችና ቤተሰቦችም መንግስት በይፋ ይቅርታን እንዲጠይቅ ሲል ጥሪ አቅርቧል። የኢዜማን ጋዜጣዊ መግለጫ የተከታተለው መለስካቸው አምሃ ተከታዩን አጠናቅሯል።
ሰሞኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ በጠራው ጋዜጣዊ ጉባኤ ባሰራጨው የጽሑፍ መግለጫ መንግሥት የሀገርን ደህንነትና የሕዝብን ሰላም መጠበቅ የመጀመሪያውና ተቀዳሚ ተግባሩ መሆኑን በአጽንኦት ገለጸ። በተለይም ይህ የጸጥታና የደህንነት ተቋማት ተግባር እንደሆነ የሚናገረው የጽሑፍ መግለጫ ሰሞኑን ሀገራችን በገባችበት ችግር ዙሪያ ማብራሪያ ሲሰጡ የነበሩ የጸጥታ ተቋማት ኃላፊዎች ችግሩ እዚህ ደረጃ እስኪደርስ የዘገዩት በሆደ ሰፊነት የፖለቲካውን ምህዳር ለማስፋት መንግሥት በያዘው አቋም ምክንያት መሆኑን ሲገልጹ ሰምተናል ይላል። ይህም ተቋማዊ ኃላፊነታቸውን የዘነጋ አካሄድና አገላለጽ በቶሎ ሊታረም ይገባል ሲል ያሳስባል። አክሎም የዜጎችን ሕይወትና ንብረት ለከፋ አደጋ ዳርጎ ሆደ ሰፊነት ቅድሚያ የሚሰጠው ጉዳይ እንዳልሆነ ይገልጻል። የጸጥታ አካላት ከምንም ነገር በላይ ቅድሚያ ሊሰጡት የሚገባው ተግባር የሀገርንና የሕዝብን ሰላምና ደህንነት ከጥቃት መከላከል እንደሆነ አሳስቧል። መግለጫው ከዚህ ጋር አያይዞ በሀገሪቱ በተደጋጋሚ ጊዜ የፖለቲካ ሽፋን እየተሰጣቸው በተቀሰቀሱ ሁከቶች የዜጎች ሕይወት መቀጠፉን፣ የግል ባለ ሀብቶች ንብረት መውደሙን በማስታወስ መንግሥት እንዲህ ያሉ ሁከቶች እንዳይከሰቱ መከላከል፣ ከተከሰቱ መቆጣጠርና የዜጎችን ደህንነት የመጠበቅ ኃላፊነት ዋነኛው ኃላፊነቱና ሥራው በመሆኑ መንግሥት ይህን ኃላፊነቱን በሚገባ ሳይወጣ ቀርቶ ጉዳት ለደረሰባቸው ዜጎችና ቤተሰቦቻቸው እንዲሁም ለመላው የኢትዮጵያ ሕዝብ በይፋ ይቅርታ መጠየቅና ከዚህ በኋላ እንደዚህ አይነት ጥፋት በፍጹም እንደማይደገም ቃል ሊገባና ሊያረጋግጥ ይገባዋል ብሏል። መግለጫው አክሎም የመገናኛ ብዙሃን ነጻነትና ሐሳብን በነጻነት የመግለጽ መብት ሀገርንና ሕዝብን ለአደጋ እስከሚያጋልጥ ልቅነት ድረስ መሆን እንደሌለበት ያስገነዝባል። የፓርቲው መሪ ፕሮፌሰር ብርሃኑ ነጋም በዚህ ላይ ተጨማሪ ማብራሪያ ሰጥተው ነበረ።
ሚዲያ የሚሰራው በኃላፊነት ነው። አንዱ በነገራችን ላይ ዛሬ ቁጭ ብለን ስናየው የዚህ የሶሻል ሚዲያ መምጣትና ሶሻል ሚዲያን ደግሞ መቆጣጠር አለመቻል በዓለማችን ላይ እየፈጠረ ያለው ትርምስ ከዚህ ጋር የተያያዘ ነው። ቢኮዝ የሚወጡትን ነገሮች ህብረተሰቡ ጋር የሚደርሱትን ነገሮች ምንም አይነት የግል እንኳን ኃላፊነት በሌለበት ሁኔታ ምን ያህል አደጋ ሊያመጡ እንደሚችሉ ነው ያየ ነው። ይሄ የኢትዮጵያ ችግር ብቻ አይደለም። በዓለማችን ላይ በአጠቃላይ እያየ ነው ያለ ችግር ነው። ዴሞክራሲያዊ ስርዓት፣ የመናገር ነጻነት፣ የመረጃ የማግኘት ነጻነት በምንም አይነት ከህይወት በላይ ቅድሚያ የሚሰጠው ነገር አይደለም። ይሄንን እንዴት አድርገን ባላንስ አድርገን እንሄዳለን? ለወደፊቱም ዴሞክራሲያዊ ስርዓት ለመፍጠር ስንታታር ለወደፊቱም እንደነኛ አይነት ማህበረሰብ ሰላም ከሌለ ሀገር ከሌለ ስለ ዴሞክራሲ ስለምን ልናወራ እኮ አንችልም። የመኖር መብትሽን ማይጠብቅልሽ ስርዓት ካለ ዜን ከዛ በኋላ ስለመናገር መብት አይደለም እናወራው። እና እነኛ ነገሮች በሚጋጩበት ጊዜ ማን የበላይነት እንደሚይዝ የመኖር በሰላም የመኖር ፍላጎት የበላይነት ሊይዝ እንደሚችል ሁላችንም በደንብ መረዳት አለብን፣ ሚዲያውን መረዳት አለብን። ከዛ ባፈነገጠ ቁጥር የማህበረሰብን ሰላም የማህበረሰብን አንድነት ማናጋት በሚጀምርበት ጊዜ ያኔ ኃላፊነት የሚሰማው ለዴሞክራሲያዊ ስርዓት ጥብቅና የቆመ ሚዲያ እንደሚሰራው ሳይሆን እየሰራ ያለው ሀገር ለማጥፋት ከሆነ ይህንን ዝም ብሎ መታገስ የሚችል ዴሞክራሲያዊ መንግስት አለ ብያለም።
ፓርቲው በዚህ መግለጫው የአዲስ አበባ ነዋሪዎችን የሰሞኑን ተመክሮ በማሳያነት በመጠቀም ዜጎች ከዘውግ ከሃይማኖት ወይም ከፖለቲካ ልዩነት ባሻገር በመደራጀትና የአካባቢያቸውን ደህንነትና ሰላም ለመጠበቅ የሚያደርጉት ጥረት በመንግሥት ዕውቅና እየተሰጠው ከማኅበረሰብ አቀፍ ፖሊስና የመንግሥት የጸጥታ አካላት ጋር የማጣመሩን ተግባር መንግሥትና ሌሎች ባለድርሻ አካላት በተቻለ ፍጥነት ተግባራዊ እንዲያደርጉ ፓርቲው ጥሪውን አቅርቧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። መንግስት በጡረታ ለተገለሉ የቀድሞ መንግስትና የፓርቲ ባለስልጣናት የሰጣቸውን መኖሪያ ቤቶችና ተሽከርካሪዎች ማስመለስ መጀመሩንና ነጻ የሕክምና አገልግሎት የመሳሰሉ ልዩ ጥቅማ ጥቅሞችም እንዲቋረጡ ማድረጉን የሀገር ውስጥ ዜና ማሰራጫዎች ዘግበዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ደግሞ ጉዳዩ የቤቶች ኮርፖሬሽንን የሚመለከት ስለሆነ ኮርፖሬሽኑ በቅርቡ መግለጫ እንደሚሰጥበት ለአሜሪካ ድምጽ ገልጠዋል። በዚህ ዙሪያ የተጠናቀረውን አጭር ዘገባ ድርጅ ደስታ ያቀርበዋል።
መንግስት በጡረታ ለተገለሉ የመንግስትና ከፍተኛ የፓርቲ ባለስልጣናት የሰጣቸውን መኖሪያ ቤትና ተሽከርካሪዎችን ማስመለስ መጀመሩን፣ ነጻ የሕክምና አገልግሎት የመሳሰሉ ልዩ ጥቅማ ጥቅሞችም እንዲቋረጡ ማድረጉን የአገር ውስጥ ጋዜጦች ዘግበዋል። ሳምንታዊ ጋዜጦቹ ሪፖርተርና አዲስ ፎርቹን በሰሞኑ እትሞቻቸው እንደዘገቡት የማስመለሱ እርምጃ የተወሰደው የሚኒስትሮች ምክር ቤት ሰኔ 8 ቀን 2012 ዓ.ም በጡረታ ለተሰናበቱ ከፍተኛ የመንግስት ሹማምንት የተሰጡ ልዩ ጥቅማ ጥቅሞችና መኖሪያ ቤቶች እንዲቀሩ በወሰነው መሰረት ነው። በውሳኔው መሰረት መኖሪያ ቤትና ልዩ ጥቅሞቻቸው ከተወሰዱባቸው የቀድሞ ባለስልጣናት መካከል በቅርቡ ከንግድና ኢንዱስትሪ ሚኒስትር ኃላፊነታቸው የተነሱት ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖን ጨምሮ የቀድሞ የውጭ ጉዳይ ሚኒስትር አቶ ስዩም መስፍን፣ አቶ ስብሐት ነጋ፣ አቶ ዘርአይ አስግዶም፣ አቶ አስመላሽ ወልደስላሴ ወይም አባ ነፍሶ፣ ወይዘሮ ኬሪያ ኢብራሂም፣ ዶክተር ካሱ ኢላላ፣ አቶ ቴዎድሮስ ሀጎስ የሚገኙበት መሆናቸው ተዘግቧል። አዲስ ፎርቹን ጋዜጣ ያነጋገራቸው ነባሩ የህወሓት ታጋይ አቶ ስብሐት ነጋ ቤቱን እንዲለቁ ሲደረግ በቂ ጊዜ ያልተሰጣቸው መሆኑን ገልጠዋል። ድንገተኛ ነበር። ቤቱን ለቀን እንድንወጣ የተሰጠን ጊዜ የሶስት ሰዓት ያህል የሚሆን ጊዜ ነበር። አስቀድሞ የተሰጠን የቃልም ሆነ የጽሑፍ ማስጠንቀቂያ አልነበረም ማለታቸውን ጋዜጣው ዘግቧል። በአዲስ አበባ በቅሎ ቤት እየተባለ በሚጠራው አካባቢ መንግስት በሰጣቸው ቤት ውስጥ ለ29 ዓመታት ተከራይተው ይኖሩ እንደነበርም ተዘግቧል። እንደ ሪፖርተር ዘገባ ደግሞ አቶ ስዩም፣ አቶ ስብሐትና ወይዘሮ ፈትለወርቅ በወቅቱ በመኖሪያ ቤቶቹ በራሳቸው የተገለገሉበት አይደለም። ጋዜጣው ሶስቱም ነዋሪነታቸው በትግራይ ክልል ማድረጋቸው የሚታወቅ መሆኑን ጠቅሶ በአዲስ አበባ ከተማ በተሰጧቸው መኖሪያ ቤቶች ውስጥ የቅርብ ዘመዶቻቸው ይገለገሉ እንደነበር፣ ቤቶቹ በተነጠቁበት ወቅት ታውቋል ሲል ጋዜጣው ዘግቧል። ስለ መኖሪያ ቤቶቹ ብቻ አስተያየታቸውን የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉስ ጥላሁን ጉዳዩ የቤቶቹን ኮርፖሬሽን የሚመለከት ስለሆነ ኮርፖሬሽኑ በቅርቡ መግለጫ እንደሚሰጥ ለአሜሪካ ድምፅ ተናግረዋል። አያይዘውም ኮርፖሬሽኑ ራሱን ችሎ የሚንቀሳቀስ የራሱ ተጠያቂነት ያለበት ተቋም ነው ካሉ በኋላ ህገወጥ ቤቶች ላይ እርምጃ የመውሰድና ህጋዊ የሆኑትንም የማስቀጠል የዕለት ተዕለት መደበኛ የስራ ኃላፊነቱ ነው ብለዋል። ኮርፖሬሽኑ ህግ የማስከበር ኃላፊነቱን እየተወጣ እንጂ የገሌ ቤት እያለ የሚወስደው እርምጃ አይኖርም ብለዋል። የፌደራል ቤቶች ኮርፖሬሽን ዋና ስራ አስፈጻሚ አቶ ረሻድ ከማልን ለማነጋገር ያደረግነው ሙከራ አልተሳካም። መልስ ስላላገኘንባቸው ስለልዩ ጥቅማ ጥቅሞችና ተያያዥ ጉዳዮች የምናገኘውን ምላሽ ወደፊት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችንን እንዘልቃለን። ቀዳሚው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ ላልፎን ስርጭታችን ነው። አሁን ወደ ተከታዩ ቅንብር እናልፋለን። ኢትዮጵያውያን በአሜሪካ። ከሶስት ሳምንታት በፊት ባቀረብነው ፕሮግራማችን በዩናይት ስቴትስ በኮሮና ቫይረስ ወረርሽኝ ሳቢያ ለወራት ተዘግተው የቆዩ የንግድ እንቅስቃሴዎች ተመልሰው እየተከፈቱ መሆኑን ዘግበን ነበር ይለናል የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ። በዚያም ዝግጅት ይህን አስመልክቶ በዋሽንግተን ዲሲ ዙሪያ ስለሚገኙ ኢትዮጵያውያን ምግብ ቤቶች ያሰናዳውን ዝግጅት የመጀመሪያ ክፍል አሰምቶን ነበር። በዛሬው ፕሮግራሙ ደግሞ በዋሽንግተን ዲሲ እና በቤተዝዳ ሜሪላንድ የሚገኙት የጨርጨር ምግብ ቤቶች ባለቤት ከሆኑት አቶ አለማየሁ አበበ ጋር ያደረገውን ቃለ ምልልስ የያዘ ዝግጅት ይቀርባል። አዘጋጁ ቀደም ብዬ እንደጠቆምኩት ደረጀ ደስታ ነው። ኢትዮጵያውያን
እንደምን ሰነበታችሁ አድማጮቻችን። አቶ አለማየሁ ላለፉት 8 አመታት በዋሽንግተን ከሁለት አመት በላይ ደግሞ በቤተስዳ ሜሪላንድ እንዲሁም በተጨማሪ ሶስተኛውን ጨርጨር ምግብ ቤት ደግሞ በቨርጂኒያ ለመክፈት በዝግጅት ላይ ነበሩ። አሁን የኮሮና ቫይረስ ወረርሽኝ በመምጣቱ እንደማንኛውም የንግድ ድርጅት ምግብ ቤቶቻቸውን ለወራት ተዘግተው ቆይተዋል። አቶ አለማየሁ ጤና ይስጥልን።
ጤና ይስጥልኝ።
ባለፈው ዝግ በነበራችሁ ጊዜ ነበር ያነጋገርኩት። አሁን ምን ደረጃ ላይ ናችሁ? ምግብ ቤቶቻችሁ ተከፍተዋል?
አዎ፣ ሁለቱም ቦታ በዋሽንግተን ዲሲ እና በሜሪላንድ ሞንጎመሪ ካውንቲ የሚገኙት ሬስቶራንቶቻችን መንግስት በሚሰጠው መመሪያ መሰረት አሁን ክፍት ሆነዋል። ግማሽ ማለትም 50% ቤቱ ከሚይዘው ለማስተናገድ ፍቃድ አግኝተን በዛ መልክ እየሰራን ያለ ነው።
እስካሁን ያለው ሁኔታ ምን ይመስላል? ደንበኞቻችሁ ተመለሱ? እንዴት ነው አከፋፈታችሁ?
እንግዲህ ባለፈው 3 ወር ያው ሰዎች መጥተው ምግብ መውሰድ ነበር ወይንም ዴሊቨሪ ነበር የምናደርገው። አንደኛው ሬስቶራንት ኮምፕሊትሊ ዝግ ነበር። አሁን ግን ባለፈው ከሶስት ሳምንት በፊት ውጪ በረንዳ ላይ የመቀመጥና የማስተናገድ ፍቃድ ደርሶን ነበረ። ፌዝ 1 የሚሉት የመጀመሪያው ደረጃ እሱን ከፍተን በረንዳ ላይ የተወሰነ ሰው ማስተናገድና ጀምረን ነበር በቤተስዳም ሜሪላንድ እንዲሁም በዲሲ። አሁን ደግሞ ከአንድ ሳምንት በፊት ፌዝ 2 በሚለው 50% ቤቱ ከሚይዘው ፍቃድ 50% ያህል መመሪያ መሰረት ያው እየሰራን ያለ ነው። እንዴት ነው እንቅስቃሴው ለሚለው እንግዲህ ያው እንደሚታወቀው በአንድ ጊዜ ምንም የሚሆን ነገር የለም። ያው ሰው እየተላመደ ቀስ እያለ ራሱን እየተጠነቀቀ ፕሮሰስ ላይ ነው ያለው እና የበሽታው አይነትም ትንሽ የሚያስፈራ እና በተለያየ የመገናኛ ብዙሃን ብዙ ነገር ይባላል እና ጊዜ ይፈጃል። አንዳንድም ሰው እስካሁን ከፍርሃት ያልወጣ ብዙ ህብረተሰብ አለ። በእርግጥም አይፈረድም፣ የበሽታው አይነት አስደንጋጭ ስለሆነ። ስለዚህ በዛ አይነት መልክ ስለሆነ ተፈቅዷል 50% ከስተመር መጥቶ ተጠቃሚ መጥቶ እንዲገበያይ፣ እንዲበላ፣ እንዲጠጣ። ግን ገና ነው ስሜቱ፣ ገና ነው፣ ገና ትንሽ ጊዜ ይፈልጋል።
በዚያ ያለ ሁኔታ ውስጥ ለመቆየት ምን ያህል አቅም ይኖራቸዋል? እንግዲህ ብዙዎቹ ቀደም ሲል በተዘጉባቸው 2 ወራት ውስጥ ወይም 3 ወራት ውስጥ አንዳንዶቹ ተዳክመዋል። እንደገና ደግሞ ይሄኛው ምን ያህል ጊዜ መቆየት ትችላላችሁ በእንዲህ ያለ ሁኔታ ውስጥ?
ያው እንግዲህ በየጊዜው በመንግስትም በሎካል ገቨርንመንት በአካባቢ መንግስትም ሆነ በፌዴራል መንግስት ድጎማና የረጅም ጊዜ ብድር አዘጋጅተው እየሰጡ ነው ያሉት እና ያም የሚያደርጉት ምክንያት አንደኛ ሬስቶራንቶችም ሌሎችም ድርጅቶች እንዳይዘጉ ማበረታቻ የሚሰጡት ገንዘብ አለ። ምንም የማይመለስ ሌላው ደግሞ ለሰራተኛ ደሞዝ የሚከፈለውን ፒፒፒ የሚባለውን ደግሞ ኮምፕሊትሊ ለሰራተኛ ከከፈልከው እሱም የሚሰረዝ ብድር ነው። ሌላው ደግሞ በፌደራል ገቨርንመንት የሚሰጥ ትልቅ ገንዘብ አለ። እሱም ለ30 ዓመት የሚከፈል ነው። እሱም ቢዝነሶች እንዲዘጉ አይፈልግም እና ለዛ መንግስት ከፍተኛ ጥረት እያደረገ ነው። በእርግጥ ነው የማይከፈቱ ብዙ ሬስቶራንቶች ይኖራሉ። አይከፈቱም፣ አቅምም ሊኖር አይችልም። ያው የሬስቶራንት ቢዝነስ ከባድ ነው። 20% ነው ሰክሰስፉል። ሌላው እየተንገዳገደ ነው ያለው የሚኖረው። ሌላው ደግሞ በየሁለት ዓመቱ አብዛኛው ሬስቶራንት ይዘጋል እና አሁን ያንን ገንዘብን ቢደጎም ከስተመር ማገኝ ሬስቶራንት ለመዘጋትም የተዳረሰው እዛው አሁን ስታስቲክስ የሚያሳየው እስከ 30% አይመለስም የሚል ነው እና በዚህ ደረጃ ነው ያለው።
እንግዲህ እርሶ ለምሳሌ በመሀል ከተማ ዋሽንግተን ውስጥ ነው ያሉት የቢዝነስ ድርጅት፣ እንደዚሁም በቤተስዳ ሜሪላንድ አሉት። ሁለቱም ቦታዎች በጣም ትልቅ ፉክክር የሚጠይቁ አካባቢዎች ላይ ነው ቢዝነስ ድርጅቶን የከፈቱት እና ይሄ ችግር ደግሞ መጥቷል። አሁን እንዴት ነው የተቋቋሙት? ይሄንን
አሁን የምንሰራው እየሰራን ያለ ነው ቢዝነሱን ለመጠበቅ ነው። ከቤቱ ባለቤቶች ጋር በመነጋገር ኔጎሼት በማድረግ ነው። ለምሳሌ የቤት ኪራይ የተወሰነ ፐርሰንት እንዲቀንሱ በመጠየቅ ምክንያቱም ዛሬ ብትወጣ ከዛ ቢዝነስ ነገ የሚገባ የለም እና ያ ቤት ባዶ ነው የሚቀረው። ከነሱ ጋር ኔጎሼት በማድረግ በእርግጥ አሁን ቢዝነሱ ትርፍ ያመጣል ማለት አይቻልም። በአሁኑ ሰዓት በኪሳራ ነው የሚሰራው፣ ግን ነገ ተነገ ወዲያ ያመጣል። ዴፊኒትሊ እንደሚያመጣ እናውቃለን። ግን ዛ ቢዝነሱ ተዘግቶ ቢቀመጥ ስትከፍተው እንደ አዲስ ነው የምትከፍተው። ስለዚህ ከአሁኑ ባለው ሁኔታ አለሁ ማለት ማላመድ የግድ ነው የሚለው እና ቅድም እንዳልኩ ቢዝነሱ መክፈት ቢዝነሱ ያተርፈኛል ብሎ ሳይሆን ቢዝነሱ መከፈት አለበት ብሎ ማመን ነው። በሁለተኛ ደረጃ ለቤቱ ባለቤቶች አሁን ብዙዎቹ ትልቅ ሬስቶራንቶች ትተወጥተዋል። ምክንያቱም ምንም ሊያደርጉት አይችሉም አንሌስ የቤቱ ባለቤቶች ዋጋውን ካልቀነሱ ናቸው። እንቀንስም ቢሉ የወጡ አሉ። ምክንያቱም እንደ ድሮ ሊያተርፉ አይችሉም። አሁን ብዙ ሆቴሎች ተዘግተዋል። እስከ ኦክቶበር ድረስ የማይከፍቱኛ አካባቢ ሆቴሎች አሉ። እነኛ ሁሉ በእኛ ስራ ላይ ተጽዕኖ አላቸው እና በአንድ ጊዜ የሚመለስ አይደለም። ቀስ በቀስ እየታየ የመንግስትንም ድጋፍ እየተጠየቀ የሚካሄድ ፕሮሰስ ነው እና ጊዜ ይፈጃል። እንዲህ ብሎ መተንበይም የሚቻል ነገር አይደለም የዚህ የበሽታው እና የንግድ ጋር የተገናኘው ግንኙነት። ምክንያቱም አውሮፕላን ጣቢያ ብዙ የለም። እንደምታየው ዋሽንግተን ዲሲ ዳውንታውኑ ኦልሞስት ብዙም ነገር የለውም። የፌዴራል ገቨርንመንት መጥቶ ስራ አልጀመረም በስነ ስርዓት። በዚህ ባለፈው ብላክ ላይፍ ማተር በሚባለው ሰላማዊ ሰልፍም በዛም ብዙ ነገሮች ተዘግተው ነው የከረሙት። ስለዚህ ገና ነው፣ ግን ወደፊት ያው ይመለሳል ብዬ ነው ማለት ነው።
ደጀ ደስታን ለዚህኛውም ዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው። ደቡብ አፍሪካ ውስጥ የኮሮና ቫይረስ ወረርሽኝ በፍጥነት እየተዛመተ ነው። ያቺ ሀገር በአፍሪካ በጠቅላላ ካለው የተረጋገጠ የቫይረሱ ተጠቂዎች አሃዝም 40% ይዛለች። የሀገሪቱ ፕሬዚዳንት ሲሪል ራማፖሳ ባለፈው እሁድ የሁኔታውን አስከፊነት አስመልክተው ለህዝባቸው ንግግር አሰምተዋል። ገጻቸውም ላይ ብስጭታቸው በግልጽ ይነበብባቸው የነበሩት ራማፖሳ አካላዊ ርቀትን ለመጠበቅ የወጡ ደንቦችን ህዝቡ እንዲያከብር ተማጽነዋል። አልኮል መጠጥ የሚባል ነገር ፈጽሞ እንዳይሸጥም ከልክለዋል። በመላ ሀገሪቱ ተግባራዊ የሚደረግ የሰዓት እላፊም ደንግገዋል። የአሜሪካ ድምጿ አኒታ ፖል ከጆሃንስበርግ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታ ያቀርባለች።
ደቡብ አፍሪካ ውስጥ የኮሮና ቫይረስ ስርጭት እጅጉን እያሻቀበ ነው። በዚህም ምክንያት የሀገሪቱ ባለስልጣናት አዳዲስ እርምጃዎችና ገደቦችን ስራ ላይ ለማዋል ተገደዋል። ፕሬዚደንት ሲሪል ራማፖሳ ከአራት ወራት በፊት ሀገራቸው አጣዳፊ አደጋ ጊዜ ውስጥ መሆኗን አውጀው በዓለም ዙሪያ በየሀገሩ ከጸኑት ከባድ የእንቅስቃሴ ክልከላዎች አንዱ የተባለውን ስራ ላይ አውለው እንደነበረ አይዘነጋም። የአልኮል መጠጥ፣ ትንባሆ መሸጥም ሙሉ በሙሉ ተከልክሎ ነበር። ጥብቅ የጉዞ እገዳዎችም እንዲሁ ታውጀው ነበር። ቫይረሱ ደቡብ አፍሪካ ከገባ ወደ 18 ሳምንታት ተቆጥረዋል። ለወትሮ ረጋ ያለ ገጽ ያላቸው ፕሬዚደንት ራማፖሳም እሁለት ለህዝቡ ባደረጉት ንግግር ያለውትሯቸው ኩስትር ጭፍግግ ብለው ነው የታዩት።
There are some amongst us who continue to ignore the regulations that have been passed to combat the disease.
ከመካከላችን አንዳንዶች በሽታውን ለመዋጋት የወጡትን ደንቦች ችላ ማለታቸውን ቀጥለዋል። እርስ በርስ መከባበር፣ አንዱ ሌላውን ከቫይረሱ ለመጠበቅ ምንም አይነት ኃላፊነት ሳይሰማቸው የሚንቀሳቀሱም አሉ። ወረርሽኙን ለመታገል አገር አቀፍ ጥረት ያደረግን ባለንበት በዚህ ወቅት ድግስ ደግሰው መጠጥ የሚራጩ ብዙ ሰው ባለበት ስፍራ በጭንብል ፊታቸውን ሳይሸፍኑ ወዲያ ወዲህ የሚሉም አሉ።
አስከትለውም የሚወሰዱትን እርምጃዎች ይፋ አደረጉ።
The sale, the dispensing and the distribution of alcohol will be suspended with immediate effect. There is now clear evidence that the resumption of alcohol sales
አልኮል መጠጥ መሸጥ ወይም ማከፋፈል ካሁኗ ሰዓት ጀምሮ ክልክል ነው። አልኮል መጠጥ መሸጥ እንዲቀጥል መደረጉ በሆስፒታሎቻችን በድንገተኛ አደጋ ክፍሎችና በጽኑ ህሙማን ህክምና ክፍሎች ላይ ከባድ ጫና እየፈጠረ መሆኑ ግልጽ ማስረጃ አለን። ይህ ደግሞ ብዙ ጊዜ የሚፈጠረው ሌሊት ላይ ነው። ስለዚህ ከምሽቱ 3 ሰዓት እስከ ንጋቱ 10 ሰዓት የሚጸና የሰዓት እላፊ ታወጃል።
ደቡብ አፍሪካ ውስጥ አልኮል መጠጥ ለመኪና አደጋዎች እንደሚያጋልጥ በስለት ከሚፈጸሙ ጥቃቶችም በተያያዘ ምክንያት እንደሆነ የሀገሪቱ የጤና ጥበቃ ሚኒስቴር መረጃዎች ያመለክታሉ። ያም ሆኖ ፕሬዝደንት ራማፖሳ እሁድ ይፋ ባደረጓቸው በአዲሶቹ እርምጃዎች የተነሳ ተቃውሞ መሰማቱ አልቀረም። አንዱ የተቃዋሚ መሪ ጆን ስቲንሁሰን ባወጡት መግለጫ የአልኮል መጠጥ ክልከላውና የሰዓት እላፊው ከተጨባጩ ችግር ትኩረቱን የሚነጥቅ ነው በማለት ድምጻቸውን አሰምተዋል። ችግሩ ያለው መንግስት የህክምናና የምርመራ አቅም ግንባታ ላይ ያሳየው ከባድ ድክመት ላይ ነው ብለዋል። የአልኮል መጠጥ ኢንዱስትሪው ማህበራትም እንዲሁ ከልከላው የታወጀው አንድም ማስጠንቀቂያ ሳይሰጠን ነው። ወደ 1 ሚሊዮን የሚጠጋው ሰራተኛችን ለከባድ ችግር ይዳረጋል ሲሉ ተናግረዋል። ጆሃንስበርግ ውስጥ የትንሽ የወይን ጠጅ መደብር ባለቤት የሆኑት ጆና ናይዱ አዲሶቹን ከልከላዎች ስሰማ ጉድፈላ ነው ያልኩት ብለዋል። የአልኮል መጠጥ መሸጥ በተከለከለባቸው በፊተኞቹ 2 ወራት መደብራቸው ክፉኛ ተጎድቶ እንደነበረም ተናግረዋል። አሁንም ቢሆን አዲሱን ትዕዛዝ በደንብ አከብራለሁ፣ ግን እንዴት ይሆን የምዘልቀው? በኪሳራ መዘጋቴ ሲቀርልኝ ይሆን የሚል ከባድ ስጋት ውስጥ እንዳሉ ተናግረዋል።
It was a wake up to a hard cold reality of how do we kick start again? What do we say to the staff?
ከባድ ነገር ነው የመጣው። እንግዲህ እንዴት ነው የምናንሰራራው? ሰራተኞቹንስ ምን ልንላቸው ነው? በዚህ ሁኔታ ውስጥ ምን ስራ እየሰሩ እንዲቆዩ ልናደርግ እንችላለን? የሚሉት ከባድ ጥያቄዎች አፍጥጠው መተውብናል።
የሚከራከሩበት ነጥብም አላቸው። መጠጥ በይፋ መግዛት ሲፈቀድ በድብቅ ህገወጥ በሆነ መንገድ መሸጥ መግዛቱን ይከላከላል ብለዋል። በቀደሙት እንቅስቃሴዎች በታገዱበት ወራት በድብቅ የአልኮል መጠጥ መነገዱ ተጧጥፎ እንደነበረ አንዳንድ ጥናቶች ያመለክታሉ። ቤት ውስጥ ከሚጠመቁ መጠጦች በተያያዘ ሆስፒታል የሚገቡ ለህልፈት የሚዳረጉ ሰዎችም ቁጥር ጨምሮ እንደነበር የሆስፒታሎች አስተዳዳሪዎች ተናግረዋል። በአሁኑ ወቅት ደቡብ አፍሪካ ውስጥ ያሉት በምርመራ የተረጋገጡ የቫይረሱ ተጋላጮች ቁጥር ወደ 280,000 ተቃርቧል። ቀስተ ደመናይቱ ሀገር ከባድ ጊዜ ውስጥ መሆኗን ሁሉም የሚስማማበት ነው። ፕሬዚደንት ራማፖሳ አልካዱም ሀገራችን ካሁን ቀደም የወረዱባትን ከባድ ችግሮች እንደተወጣች ሁሉ ይህንንም እንደማንወጣው የለም እናሸንፋለን ሲሉ ነው ንግግራቸውን ያጠናቀቁት።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የአሜሪካ የውጭ ጉዳይ ሚኒስትር ዩናይትድ ስቴትስ ህገወጥ የሰዎች ዝውውርን ለመዋጋት የምታደርገውን ቀጣይ ቁርጠኝነት የሚያሳይበትን 20ኛውን አመታዊ ህገወጥ የሰዎች ዝውውርን ሪፖርት እንደ አውሮፓ አቆጣጠር ሰኔ 25 ይፋ አድርጓል ሲል የዕለቱ ርዕሰ አንቀጽ ጽሑፉን ይጀምራል። ዓለም አቀፉ ህገወጥ የሰዎች ዝውውር ሪፖርት ይፋ ሲደረግ ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፓምፔዮ በሰጡት መግለጫ በዓለም ላይ አሁን ያለው ህገወጥ የሰዎች ዝውውር አስገዳጅ የጉልበት ስራዎች ወይም የወሲብ ንግድ ዝውውር ስለሚቀጥል ትኩረት ይሻል ማለታቸውን ይጠቅሳል።
There are 25 million adults and children suffering from labor and sex trafficking worldwide. That desecration of the inherent value and immeasurable worth of human beings.
በዓለም ዙሪያ ከ25 ሚሊዮን በላይ አዋቂዎችና ህፃናት በአስገዳጅ የጉልበት ስራዎች ውስጥ በወሲብ ንግድና ህገወጥ የሰዎች ዝውውር እየተሰቃዩ ነው። የሰው ልጆች በተፈጥሮ ያለን ሰብአዊ እሴት በዋጋ የሚለካ አይደለም። በእግዚአብሔር አምሳል የተፈጠርን እንደውነቱ ከሆነ ህገወጥ የሰዎች ዝውውር በጣም አስነዋሪ የሆነ ድርጊት ነው።
ርዕሰ አንቀጹ በመቀጠል ባለፈው ዓመት ፕሬዚደንት ትራምፕ በ2019 ሪፖርት መሰረት በዝውውር ተሳትፏቸው ከአንደኛ እስከ ሶስተኛ ደረጃ በተሰጣቸው 15 መንግስታት ላይ የተወሰኑ የእርዳታ አይነቶች ማዕቀብ እንዲጣል መደረጉን አስታውቋል። ፕሬዚደንቱ በዚህ ዓመት ጥር ወር ላይ የወሲብ ንግድ ዝውውርና የጉልበት ብዝበዛን ለመዋጋት አሜሪካ ወደ ግማሽ ቢሊዮን ዶላር የሚጠጋ በጀት መመደቧንም መናገራቸውን ርዕሰ አንቀጹ ያስረዳል። የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በ2020 ህገወጥ የሰዎች ዝውውር ሪፖርት ላይ የተመዘገቡ በርካታ ስኬቶች መኖራቸውን በመጥቀስ የሚከተለውን ተናግረዋል።
22 countries received upgrade this year, 13 of them from sub-Saharan Africa.
በዚህ ዓመት 22 ሀገራት የደረጃ ማሻሻያዎችን ያደረጉ ሲሆን ከነዚህ ውስጥ 13ቱ ከሰሃራ በታች በሚገኙ የአፍሪካ ሀገሮች ውስጥ ያሉ ናቸው።
ሪፖርቱ በመንግስት ደረጃ አስገዳጅ የጉልበት ስራዎች ላይ በመሳተፍ ከአንደኛ እስከ ሶስተኛ ደረጃ የተመደቡ አገሮችን ለይቷል ያለው ርዕሰ አንቀጽ ከነሱ መካከል ቻይና አንዷ ስትሆን የቻይና ኮሙኒስት ፓርቲና በመንግስት ይዞታ ስር ያሉ ድርጅቶች ዜጎችን በአስገዳጅ የጉልበት ስራዎች ያሰማራሉ በማለት ከሷል። በመቀጠልም ቤልት ኤንድ ሮድ ተብሎ በሚጠራው የቻይና የዓለም አቀፍ የልማት ስትራቴጂ ላይ አሰቃቂ ሁኔታዎች መታየታቸውንም ገልጾ እንዲሁም ኡሁሩና ሌሎችንም ንዑሳን የሙስሊም ማህበረሰብ አባላት በዚንጂያንግና ከዚያም ባሻገር ባሉት አካባቢዎች ለግዳጅ የጉልበት ስራ በከፍተኛ ሁኔታ ተጋልጠዋል ብሏል። ርዕሰ አንቀጹ በመቀጠል በኩባ የካስትሮ አገዛዝ ቁጥር 1 የገቢ ምንጭ የሆነው የህክምና ተልእኮ ፕሮግራም ነው። በዓለም ዙሪያ በ60 ሀገሮች ውስጥ የሚያገለግሉ እስከ 50 ሺህ የሚደርሱ የኩባ ህክምና ባለሙያዎች አሉ ካለ በኋላ ከነዚህ ውስጥ ብዙዎቹ ሐኪሞች እየተገደዱና በተቀነባበረ መንገድ በእነዚህ መርሃ ግብሮች መሳተፋቸውን በመጥቀስ አገራቸውን እየከዱ በየወጡበት እንደሚቀሩ ሪፖርት ማድረጋቸውን ርዕሰ አንቀጹ ያትታል። አያይዞም በግዳጅ የተሰማሩ ሐኪሞችን ፓስፖርት በመውረስ ድብቅ ኮንትራክቶችን በመፈራረም እንዲሁም ለገዢው ወገን ቀጥተኛ ክፍያን በማጋራት ህገወጥ ዝውውሩን እንደሚያቀናብሩ የሚያመለክቱ ግልጽ መረጃዎች ቢኖሩም ብዙዎቹ አገሮች ግን የህክምናው ተልእኮ እንዲቀጥል ፈቅደዋል ሲል አንዳንዶቹን አገሮች ከሷል። የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ በመንግስት የተደገፈን ህገወጥ የሰዎች ዝውውር በቀላሉ አንመለከተውም ማለታቸውም በጽሑፉ ተመልክቷል። በመጨረሻም ርዕሰ አንቀጹ የአንድ መንግስት አስፈላጊነት የዜጎችን መብትና ደህንነት መጠበቅ እንጂ መብታቸውን ለመጨፍለቅ አይደለም ካለ በኋላ ዜጎቹን በእንዲህ ያለ ጭቆና ወይም የህገወጥ የሰዎች ዝውውር ፖሊሲን ወይም አሰራር በገዛ ዜጎቹ ላይ የሚያካሂድ ማንኛውም መንግስትም ሆነ አሰራር የአሜሪካ መንግስት አይታገስም ሲል የዕለቱ ርዕሰ አንቀጽ መልእክቱን ደምድሟል።
ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ቆንጅታየን ለሁለተኛው ዘገባው አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናገድኳችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከዋና አዘጋጇ ትዝታ በላቸውና እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ነው።